ተከታዩ ዝግጅታችን ዲሞክራሲ በተግባር ነው። ኢትዮጵያ በውጪ ሀገሮች የተሰጡ የግልግል ዳኝነቶችን በሀገር ውስጥ ያለ ተጨማሪ ስነ ስርዓትና ቅድመ ሁኔታ ለማስፈጸም የሚያስችላትን ሰነድ ለማጽደቅ እየተዘጋጀች ነው። የኒውዮርክ ኮንቬንሽን ወይም የኒውዮርክ ስምምነት የሚባለውን ይህንን ሰነድ ለመቀበል የሚኒስትሮች ምክር ቤት የወሰነ ሲሆን ገዥነቱን ለማጽደቅ ወይም ለመነጋገር ድምፅም ለመስጠት የህዝብ ተወካዮች ምክር ቤት ቀጠሮ ይዞለታል። ለመሆኑ የሰነዱ ዓላማ ምንድን ነው? ኢትዮጵያ ሰነዱን በመፈረሟ በመቀበሏም የምትጠቀምባቸውና የምትጎዳባቸው ጎኖች አሉ? ከባህር ዳር ዩኒቨርሲቲ የግብር እና ኢንቨስትመንት ህግ መምህር አቶ ምስጋናው ጋሻውን ሀብታሙ ስዩም አነጋግሯል። አቶ ምስጋናው የሰነዱን ምንነትና ይዘት በማስረዳት ይጀምራሉ።
እሺ፣ አመሰግናለሁ። እንግዲህ የተባበሩት መንግስታት ድርጅት ዓለም አቀፍ የቃል ኪዳን ሰነድ ነው ይሄ ሰነድ። በውጭ ሀገር የተሰጡ የግልግል ዳኝን በሀገር ውስጥ ያለ ተጨማሪ ስነ ስርዓትና ቅድመ ሁኔታ ለማስፈጸም እንደ አውሮፓውያን አቆጣጠር በ1958 ዓመተ ምህረት ጁን 7 ወደ ስራ የገባ ዓለም አቀፍ ቃል ኪዳን ሰነድ ነው። ይሄ ዓለም አቀፍ የቃል ኪዳን ሰነድ በዋናነት ዋና ዓላማው የግልግል ዳኝነትን ማበረታታት ነው። እንደምናውቀው የግልግል ዳኝነት ከመደበኛው የፍርድ ቤት ሂደት የተሻለ የተከራካሪ ወገኖችን ወጪና ጊዜ የሚቆጥብ ለተከራካሪ ወገኖችን ሰፋ ያለ ነፃነትና ባለቤት ነት የሚሰጥ ስርዓት ስለሆነ ዓለም አቀፍ የቢዝነስ እና የኢንቨስትመንት ሰዎች ይሄድ ይፈልጉታል። ስለዚህ የተባበሩት መንግስታት ድርጅት የዓለም ኢኮኖሚን ለማሻሻል ንግድና ኢንቨስትመንትን ለማበረታታት ነው ይሄን ዓለም አቀፍ የቃል ኪዳን ሰነድ ወደ ስራ እንዲገባ ያደረገው።
ይህንን ስምምነት እስካሁን ድረስ ካልፈረሙ ሀገራት መካከል ኢትዮጵያ አንዷ ነበረች። በቅርቡ ግን እንድትፈርም የሚኒስትሮች ምክር ቤት ለተወካዮች ምክር ቤት ይሄንን ሰነድ መርቶታል። ኢትዮጵያ ይሄንን በመፈረሟ የምታገኘው ጥቅም ምንድን ነው?
በጣም ጥሩ። እንግዲህ እንደሚታወቀው ዓለም አቀፍ እንደዚህ አይነት ዓለም አቀፍ የቃል ኪዳን ሰነዶችን አስፈጻሚው አካል የካውንስል ኦፍ ሚኒስተርስ የምንለው ማለት ነው፣ እሱ ፈርሞ ነው ለተወካዮች ምክር ቤት እንዲጸድቅ የሚልከው። ካሁን ድረስ ኢትዮጵያ ለምን አልፈረመችም የሚለው በራሱ በጣም ግልጽ ያልሆነ ነገር ነው። ምክንያቱም ከ1958 ጀምሮ በርካታ ሀገራት 160 ሀገራት በላይ ይህን ስምምነት ፈርመውታል። የኢትዮጵያና ዋና ዋና የንግድና የኢንቨስትመንት አጋሮች ጨምሮ ማለት ነው። ነገር ግን ኢትዮጵያ እስካሁን ድረስ በግልጽ በማይታወቅ ምክንያት ሳትፈርም ቆይታለች። ይህ ማለት ኢትዮጵያ በውጭ ሀገር የተሰጠ የግልግል ወይም የሽምግልና ዳኝነት እናታፈጽም ማለት አይደለም። በፍትሐብሔር ስነ ስርዓት ህግ አንቀጽ 461 መሰረት ወደ 6 የሚሆኑ ቅድመ ሁኔታዎች አሉ። ለምሳሌ ውሳኔ የተሰጠበት አገር የኢትዮጵያን ፍርድ የሚያስፈጽም ከሆነ ይሄ ሪስፕሮሲቲ የምንለው፣ ግልግሉ የስነ ስርዓት ህግን ተከትሎ የተወሰነ ከሆነ፣ የግልግል ዳኞችን ለመምረጥ ተከራካሪ ወገኖች እኩል እድል አግኝተው ከነበረ፣ ዳኝነት ጉባኤው ህግ በሚፈቅደው መሰረት የተቋቋመ ከሆነ፣ ብይን የተሰጠበት ጉዳይ በግልግል ሊታይ የሚችል ከሆነ እና ብይኑ በኢትዮጵያ ህግ መሰረት መፈጸም የሚችል ከሆነ የሚሉትን ቅድመ ሁኔታዎች ሲያሟላ ከ456 እስከ 460 በተቀመጡት ስነ ስርዓቱ መሰረት ማለትም ማመልከቻ ቀርቦበት ተከራካሪ ወገኖች ቀርበው ሙግት አድርገውበት የሚፈጸም ነው የሚሆነው። እነዚህን ቅድመ ሁኔታዎችና ስነ ስርዓቶች ስናይ በኒውዮርክ ኮንቬንሽን ወይም በኒውዮርክ ስምምነት ከተቀመጡት ቅድመ ሁኔታዎች ጋር በአብዛኛው የሚመሳሰሉ ናቸው። ከነዚህ ቅድመ ሁኔታዎች የኒውዮርክ ስምምነት አሁን የሚጸድቀው ስምምነት የሚያስቀረው በዋናነት ይሄን ሪስፕሮሲቲ የምንለውን ወይም ደግሞ ውሳኔው የተሰጠበት ሀገር የኢትዮጵያን ፍርድ የሚያስፈጽም ከሆነ የሚለውን ቅድመ ሁኔታ ብቻ ነው እና የተወካዮች ምክር ቤትም ይሁንታ የሚሰጠው ከሆነ በዋናነት ቅድም እንዳልኩት የዓለም ዋና ዋና ኢኮኖሚዎች የፈረሙት የተስማሙበት ስምምነት ነው። የኢትዮጵያን ዋና ዋና የንግድ አጋሮች እና የቀጥተኛ ኢንቨስትመንት ምንጮች ጨምሮ ማለት ነው። ስለዚህ የብዙ የቢዝነስ እና የኢንቨስትመንት ሰዎችን ዓለም አቀፍ የኢንቨስትመንት እና የቢዝነስ ሰዎችን እምነት የሚገነባ ነው ብዬ አስባለሁ። ከዚህም በተጨማሪ እንደምናውቀው ኢትዮጵያ የዓለም የንግድ ድርጅት ለመቀላቀል እንቅስቃሴ እያደረገች መሆኑ ይታወቃል። ስለዚህ ለዛ የምታደርገውን እንቅስቃሴ የሚደግፍ ነው። ከኢኮኖሚው አንጻር ስናየውም የግልግል ዳኝነትን ማበረታታት እንዲሁም የግልግል ዳኝነት ብይኖችን ማስፈጸም የነጻ ገበያ ስርዓትን የመገንባት ለንግድና ለኢንቨስትመንት የተመቸች ሀገር የማድረግ አካል ተደርጎ ሊወሰድ ይችላል። ይሄንን ስምምነት ሀገሪቱ ከፈረመችና ካጸደቀች ግን በርካታ የአርቢትሬሽን ወይም የግልግል ዳኝነት ችሎቶች ኢትዮጵያ ውስጥ ሊካሄዱ ይችላሉ። ይሄ ደግሞ ኢትዮጵያ ውስጥ ላሉ የህግ ባለሙያዎች ስፔሲፊክ ለሆኑ ሙያዎች ኮንስትራክሽን ዘርፍ ላይ እንደ ቢዝነስ ዘርፍ ላይ ላሉ ባለሙያዎች ተጨማሪ የሥራ ዕድል ይፈጥራል ብዬ አስባለሁ። ከህግ ባለሙያዎች በተጨማሪ
ኢትዮጵያ ይህንን ሰነድ በመፈረሟ ምክንያት በኢትዮጵያና በኢትዮጵያ ላይ የሚመጣ የጎንዮሽ ጫናስ አለ ወይ? ወይም ይህንን ሰነድ ኢትዮጵያ በምትፈርምበት ጊዜ ከግምት ውስጥ ማስገባት ያለባት ጉዳዮችስ አሉ ወይ?
አዎ ይኖራሉ። ምክንያቱም እነዚህ ዓለም አቀፍ የግል ዳኝነት ክርክሮች ላይ አቅም እንዲሁም በዓለም ያለን ተደማጭነት ወሳኝ ቦታ ይኖረዋል። ስለዚህ ከአሁኑ የህግ ባለሙያዎችን የማዘጋጀት ወይም ለዚህ ለግልግል ዳኝነት ምቹ ሁኔታዎችን መፍጠር ይገባል ብዬ አስባለሁ። በተለይም አሁን ላይ የግልግል ዳኝነት በራሱ ቢዝነስ ነው፣ በራሱ ምንዛሬ ሊያመጣ የሚችል ጉዳይ ነው። ስለዚህ በአንድ በኩል በሀገር ውስጥ ለግልግል ዳኝነት የሚመች ሁኔታ መፍጠር፣ ህጎችን ማሻሻል ያስፈልጋል። ኢትዮጵያ በውጭ ሀገር የተሰጡ የግልግል ዳኝነት ብይኖችን አስፈጸመች ማለት ኢትዮጵያ ውስጥም የሚደረጉ ወይም የሚሰጡ የግልግል ዳኝነት ብይኖች በበርካታ ሀገራት ተፈጻሚ ይሆናሉ ማለት ነው። ስለዚህ ኢትዮጵያ ውስጥ በርካታ የግልግል ዳኝነት ችሎቶች ይኖራሉ። ለነዛ ምክንያት መፍጠር ያስፈልጋል። ነገር ግን ኢትዮጵያ በዋናነት ይህን በውጭ ሀገር የተሰጡ የግልግል ዳኝነቶች በዓለም አቀፍ የግልግል ዳኝነት የሚሆን እንዲሁም በሌላ ሀገር የተሰጠ ዳኝነትን ማስፈጸም ውስጥ ስለምትገባ በተለይ የኢትዮጵያውያን ነጋዴዎች፣ ኢትዮጵያውያን ኢንቨስተሮች በዓለም አቀፍ የግልግል ዳኝነት ላይ ሲቀርቡ በአግባቡ መከራከር ይጠበቅባቸዋል፣ በባለሙያ መወከል ይጠበቅባቸዋል። ስለዚህ እውቅና ሊያገኙ ይገባል። ምክንያቱም እነዚህ በውጭ ሀገር የተሰጡ የግልግል ዳኝነቶች ኢትዮጵያ ውስጥ የሚፈጸሙት ኢትዮጵያ ውስጥ ንብረት ስላለ ወይም ኢትዮጵያ ውስጥ ገቢ ስላላቸው ስለሆነ አንዳንድ ጊዜ ፍርዶች ቀጥታ ይፈጸማሉ ሲባል የእነዚህን አካላት መብት ቀጥታ የሚጎዱ በመሆኑ በዓለም አቀፍ ክርክሮች ላይ የሚከራከሩ ራሱ መንግስትን ጨምሮ ማለት ነው የኢትዮጵያውያን ነጋዴዎች ወይም ኢትዮጵያ ውስጥ ንብረት ያላቸው ሌሎች ኢንቨስተሮች እና የቢዝነሶች በአግባቡ መከራከር ይገባቸዋል ማለት ነው።